ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋው ነኝ። ጽዮን ግርማ ከጎኔ ጋቢና ትገኛለች።
እስታችንን እናስተዋውቃችሁ። አስረኛው የኢትዮጵያ የደቡብ ኢትዮጵያ ሕዝቦች ዴሞክራሲያዊ ንቅናቄ ደኢህዴን ድርጅታዊ ጉባኤ ዛሬ ተጀምሯል።
የዚህ ጉባኤ ዋናው ዓላማ የባለፉት ሁለት ዓመታት የፖለቲካና ድርጅት ስራዎችን ገምግሞ እንዲሁም የመንግስት ስራዎች አፈጻጸምንም ገምግሞ ለሚቀጥሉት ሁለት ዓመታት ድርጅቱን የሚመሩ ማዕከላዊ ኮሚቴንና የድርጅቱን ሊቀመንበርና ምክትል ሊቀመንበር እንደሚመርጥ ነው የሚጠበቀው።
የክልሉ ፕሬዚዳንት አቶ ሚሊየን ማቲያስ ናቸው። ዝርዝሩን ይዘናል።
በሌላ ዜናችን ደግሞ የተባበሩት መንግስታት ድርጅት 73ኛ ጠቅላላ ጉባኤ በኒውዮርክ እንደቀጠለ ነው። ዝርዝሩንም ይዘናል።
እንዲሁም በሌላ ዘገባ የፌዴራል ጠቅላይ አቃቢ ሕግ በጠቅላይ ሚኒስትር አብይ አህመድ ላይ ጉዳት ለማድረስ ያለመ ጥቃት ፈጽመዋል ያላቸውን አምስት ሰዎች በሽብር የወንጀል ድርጊት ክስ መስርቶባቸዋል። ሙሉ ዘገባውን ይዘናል።
በቤንሻንጉል ጉሙዝ ክልል አራት የከማሼ ዞን አመራሮች በታጣቂዎች መገደላቸውን የክልሉ መንግስት አስታውቋል። ይህን ተከትሎም ግጭት ተቀስቅሷል።
በጊንቢ መካከል በተለምዶ ወደ ከማሽ መገንጠያ ተብሎ በሚጠራው አካባቢ ላይ የታጠቁ ኃይሎች በከፈቱት ተኩስ የወረዳ አመራሮቻችን እንዲሁም በአጠቃላይ አመራሮች ላይ የህይወት እልፈት ገጥሟል። የአካል ጉዳት የደረሰባቸውም አምኖ የንብረት ውድመትም ገጥሟል። እንግዲህ እንደሚታወቀው
የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ቢሮ ኃላፊ አቶ ዘላለም ጀተማ ናቸው። ይዘናቸዋል።
በሌላ ዘገባ አዲሱ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናጂ አፍሪካን በተመለከቱና የሀገራቸውና የአፍሪካን ግንኙነቶች በተመለከቱ ጉዳዮች ላይ አስተያየታቸውን ሰጥተዋል።
Who will take charge of their own future, produce millions of jobs with their entrepreneurship.
ይህ የተለየ አመለካከት ያላቸውን አፍሪካውያንን ሁሉ ያቀፈ የፈጠራ ሐሳቦቻቸው በሚሊየን የሚቆጠር የሥራ ዕድሎችን ሊከፍት የሚችልና የወደፊቷን ብሩህ አፍሪካ የሚገነባ ነው።
ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
ለዜናዎቹ ተመልሰን መጥተናል። አስረኛው የደቡብ ኢትዮጵያ ሕዝቦች ዲሞክራሲያዊ ንቅናቄ ድህድን ድርጅታዊ ጉባኤ ዛሬ ተጀምሯል። የክልሉ ፕሬዚዳንት አቶ ሚሊየን ማቲያስ አጠር ያለ ማብራሪያ ሰጥተውናል። ይዘን እንመለሳለን።
የኤርትራ መንግስት ካቢኔ ሚኒስትሮች በዛሬው ዕለት ባካሄዱት ስብሰባ በኢትዮጵያና በኤርትራ መካከል የተደረሰውን ታሪካዊ የሰላም ስምምነት ተከትሎ በክልሉ የሚታየውን አዲስ እውነታ አድማሱንና አንድምታዎቹን በተመለከተ ውይይት ማድረጉ ተገለጸ። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በትዊተር ገጻቸው ላይ ባሰፈሩት መልእክት ሚኒስትሮቹ የሰላም ስምምነቱን ተከትሎ በክልሉ በማቆጥቆጥ ላይ ያሉትን አጠቃላይና ክልላዊ የአጋርነት ጥረቶችን በስፋት እንደተወያዩበት አመልክተዋል። ስብሰባውን የመሩት የሀገሪቱ ፕሬዚዳንት ኢሳያስ አፈወርቂ ካቢኔው የአካባቢውን ወቅታዊ የፖለቲካ ክስተቶች፣ አጠቃላይ የክልላዊ ትብብር መርሃ ግብሮችም የገመገመ ሲሆን በአስቸኳይ መወሰድ የሚገባቸው እርምጃዎች ላይ መመሪያም ተሰጥቷል።
የካሜሮን ባለስልጣናት ፋርን ኖርት በሚባለው ክፍለ ግዛት በመንግስት ኃይሎች ፈጽሟቸው ተብሎ የተጠረጠሩ ዘግናኝ ወንጀሎችን እየመረመሩ ባሉበት በአሁኑ ወቅት የዩናይትድ ስቴትስ የጦር ኃይል ተጠያቂነት እንዲኖር አሳስበዋል። ለካሜሮን አቻዎቹ ስልጠና መስጠትም ቀጥሏል። የዩናይትድ ስቴትስ የመከላከያ ሚኒስትር ቃል አቀባይ ሜጀር ጀነራል ሸሪል ክሊንኬል ለቪኦኤ በላኩት የኢሜይል መግለጫ የካሜሮን መንግስት ግልጽነትን ለማዳበርና የሚደርሱ ከባድ የሰብአዊ መብት ረገጣዎችን ብርቱ ትኩረት ለመስጠት እርምጃዎች ወስደዋል። ነገር ግን ስለ ምርመራዎቹ እስካሁን ዝርዝር መረጃ አላወጣም ብለዋል። የዩናይትድ ስቴትስ የመከላከያ ሚኒስትር ከውጭ ጉዳይ ሚኒስትር ጋር በመተባበር የካሜሮን መንግስት ለጥቃቶቹ ኃላፊ የሆኑትን ግለሰቦች በተጠያቂነት መያዙን ለማረጋገጥ መስራቱን ቀጥሏል።
የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከምክትል ጠቅላይ አቃቢ ሕግ ሮድ ሮስቲንት ጋር የሰሯቸውን ሁኔታ በተመለከተ ያነጋግሯቸዋል ተብሎ በጉጉት ሲጠበቅ የቆየው እቅድ ወደሚቀጥለው ሳምንት ተዘዋውሯል። የዋይት ሀውስ ቃል አቀባይ ሳራ ሀከቢ ሳንደርስ በሰጡት ቃል የትላንትናው የሐሙስ እቅድ በሁለቱ ስምምነት መተላለፉንም አመልክተዋል። እጩ የጠቅላይ ፍርድ ቤት ዳኛ ብረት ካቫና እና ወሲባዊ ጥቃት አደረሱብኝ ብሎ የወነጀሏቸው ክሪስቲን ብላዚ ፎርድን የምስክርነት ቃል ካደመጠው የመወሰኛ ምክር ቤት ሸንጎ ትኩረቱን ላለበሻማት ተብሎ መሆኑንም አክለዋል። ሚስተር ትራምፕ በሳቸው የምረጡኝ ዘመቻ ሩሲያ እጇን ከታለች በሚለው ውንጀላ ዙሪያ የከፈተው የልዩ አቃቤ ሕግ ምርመራ የበላይ ተቆጣጣሪ የሆኑትን ሮድ ሮዚስትን ሊያባርሯቸው ይፈልጋሉ የሚሉ ሪፖርቶችም ሲሰሙ ቆይተዋል።
በመጨረሻም በዓለም ዙሪያ በልብና ተያያዥ የደም ስሮች በእንግሊዝኛው ካርዲዮቫስኩላር በሚባለው ህመም፣ በካንሰር፣ በስኳር በሽታና በጽኑ የሳንባ በሽታ ሳቢያ ከአስር ሰዎች ሰባቱ እንደሚሞቱ በቅርብ ዘላን ላንሴት በተባለው የሕክምና መጽሔት ላይ የወጣ ሪፖርት አስገነዘበ። እነዚህ በሽታዎች የሰዎችን ካለጊዜያቸው ከመግደላቸውን በላይ እጅግ ብዙ ገንዘብ የሚያስወጡ መሆናቸውን ሪፖርቱ አመልክቷል። በሚቀጥሉት 15 ዓመታት ታዳጊ ሀገሮች ከእነዚህ ተላላፊ ያልሆኑ በሽታዎች በተያያዘ የሚያወጡት ገንዘብ ከ7 ትሪሊዮን ዶላር በላይ እንደሚሆንም ተተንብዋል። ለዛሬ ያዝንላቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁ ነው የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋውና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ወደ መጀመሪያው ዘገባችን እናልፈው። 10ኛው የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደኢህዴን ድርጅታዊ ጉባኤ ዛሬ ተጀምሯል። የክልሉ ፕሬዝዳንት አቶ ሚሊየን ማቲያስ አጥር ያለ ማብራሪያ ሰጥተውናል። ጉባኤው መች፣ የትና ለምን ያህል ቀናት እንደሚካሄድ በመዘርዘር ይጀምራሉ። ባልደረባችን ሰለሞን ክፍሌን ያነጋግራቸው።
አመሰግናለሁ። ያው ጉባኤው ተጀምሯል፣ ዛሬ ነው ተጀምረው። ለሚቀጥሉት 2-3 ቀናት ያው በሀዋሳ ከተማ ላይ ነው ጉባኤው እየተካሄደ ያለው። ይህ ጉባኤ እንደተጠናቀቀ የኢህአዴግ ጉባኤ እዚህ ሀዋሳ ስለሚቀጥል የኢህአዴግ ጉባኤ ከመካሄዱ በፊት የደኢህዴን ጉባኤ በሚቀጥሉት 2-3 ቀናት ይጠናቀቃሉ ተብሎ ነው የሚጠበቀው።
ከዚህ ጉባኤ ምን ይጠበቃል? በተለይ ከወቅቱ የሀገሪቱ የፖለቲካ ሁኔታ አንጻር
የዚህ ጉባኤ ዋናው ዓላማ የባለፉት 2 ዓመታት የፖለቲካና የድርጅት ስራዎችን ገምግሞ እንዲሁም የመንግስት ስራዎች አፈጻጸምንም ገምግሞ ለሚቀጥሉት 2 ዓመታት ድርጅቱን የሚመሩ ማዕከላዊ ኮሚቴንና የድርጅቱን ሊቀመንበርና ምክትል ሊቀመንበር እንደሚመርጥ ነው የሚጠበቀው። እሱ ሁኔታ ጋር ተያይዞ ያው የክልሉንም የሀገሪቱንም የፖለቲካና ቀጣይ የለውጥ ሂደቱን በሚመለከት ጉባኤተኛው ገምግሞ አሁን የተጀመረው የለውጥ ሂደት የሚቀጥልበትን ሁኔታ ጭምር የጋራ አቋም የሚያዝበት ጉባኤ እንደሚሆን ነው የሚጠበቀው እና ዛሬ ላይ የተጀመረው ጉባኤ በአጠቃላይ በክልሉ የነበሩ ያለፉት 2 ዓመታት ያሉ አፈጻጸሞችን በማየት ቀጣይ አቅጣጫዎችን ጭምር እንደሚያስቀምጥ ነው የሚጠበቀው።
እንዳሉት የእናንተን አጠናቃችሁ ኢህአዴግ ከሚያደርገው ጠቅላላ ጉባኤስ ምን ይጠበቃል? በእናንተ ግምት በዚህ ላይ ያለውትን አስተያየት ከሰጡኝ ያበቃለሁ።
የኢህአዴግ ጉባኤ ማስተናጋጅ እንደመሆናችን መጠን የኢህአዴግ ጉባኤም በተሳካ መልኩ ለማስኬድ ያው ዝግጅቶቻችንን ጨርሰናል። በኛ በኩል በተረጋጋ መልኩ ከተማውንም ሰላም በማረጋገጥ አካባቢውንም ሰላም በማረጋገጥ ጉባኤው የተሳካ እንደሚሆን ነው የሚጠበቀው እና ለሚቀጥሉት 2 ዓመታት ኢህአዴግን የሚመሩ አመራሮች የሚመረጡበት ከመሆኑ ጋር ተያይዞ ለሀገሪቱ የፖለቲካ ቀጣይ ስራዎች ወሳኝ የሆኑ ውሳኔዎች የሚተላለፉበት በመሆኑ ትርጉም ያለው ለሀገራችን ቀጣይ ለውጡንም ከማስቀጠል አንጻር ውሳኔዎች የሚደረስበት እንደሚሆን ነው የሚጠበቀው ከኢህአዴግ ጉባኤ አንጻር።
አቶ ሚሊየን ማቲያስ ለሰጡኝ ማብራሪያ በጣም አመሰግናለሁ።
አመሰግናለሁ።
ሰለሞን ክፍሌንና አቶ ሚሊዮን ማቲያስን እኛም እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የፌዴራል ጠቅላይ አቃቤ ሕግ ጠቅላይ ሚኒስትር አብይ አህመድ ላይ ጉዳት ለማድረስ ያለመ ጥቃት ፈጽመዋል ያላቸውን 5 ሰዎች በሽብር የወንጀል ድርጊት ክስ መሰረተባቸው። ፍርድ ቤቱ የተከሳሾችን መልስ ለመስማት ተለዋጭ ቀጠሮም ቆርጧል። በዚሁ ችሎት ፖሊስ በቀድሞ የሶማሌ ክልል ፕሬዚዳንትና ሌሎች ተጠርጣሪዎች ላይ የጀመረው ምርመራ ተጨማሪ 14 ቀናት እንዲሰጠው ቢጠይቅም ፍርድ ቤቱ 10 ቀናት ብቻ ፈቅዷል። መለስካቸው አመሃ ዝርዝሩን ከአዲስ አበባ አድርሶናል።
ጠቅላይ አቃቢ ሕግ ዛሬ ለፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ተረኛ ወንጀል ችሎት ባቀረበው የክስ ማመልከቻ ጌቱ ግርማ ቶሎሳ፣ ብርሃኑ ጃፋር ሁለቱ፣ ጥላሁን ጌታቸው ጎንፋ፣ ባህሩ ቶላ ቶሌራ እና ደሳለኝ ተስፋዬ ሀብታሙ በተባሉ ሰዎች የሽብር ወንጀል ፈጽመዋል በሚል ክስ መስርተዋል። ማመልከቻው ክሱን ሲዘረዝር ተከሳሾቹ በቀጥታ እንዲሁም በመላ ሐሳባቸውና አድራጎታቸው የወንጀል ድርጊቱ በሚሰጠው ውጤት ሙሉ ተካፋይ በመሆን ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ላይ ጥቃት ለማድረስ ብሎም በሀገሪቱ እየታየ ያለውን ለውጥ ተከትሎ በዶክተር አብይ አህመድ የሚመራ መንግሥት መኖር የለበትም፣ በስመ ሕዝበኝነት የራሳቸውን ዓላማ የሚያራምዱ ቡድኖች ናቸው፣ ስለዚህም መገደል አለበት በሚል ተከሳሾቹ ከውሳኔ እንደደረሱ የአቃቤ ሕግ ማመልከቻ ያብራራል። የክሱ ማመልከቻ ከዚህ ቀጥሎም ተከሳሾቹ ዛሬ ባልተያዙ ግብረ አበሮቻቸው አማካይነት ጥቃቱ መፈጸም ያለበት ቀድሞ በተደራጀ ማለትም በኦሮሞ ነጻነት ግንባር ኦነግ ስም በሚንቀሳቀሱና ቦምብ በመወርወር ጥቃት ማድረስ በሚችሉ አባላት አማካይነት መሆን እንዳለበት መስማማታቸውን ማመልከቻ ያስረዳል። ይህ አደራረግም ጠቅላይ ሚኒስትር አብይ አህመድ ተቀባይነት የሌላቸው በተለይም በኦሮሞ ብሔር ዘንድ የማይፈለጉ መሆኑን ለማሳየት ይረዳል በሚል እንደታቀደ ማመልከቻው ይተነትናል። በዚህ ቅድ መሠረትም ተከሳሾቹ በቡድን በመተላየት ለጊዜው በቁጥጥር ስር ባልዋሉ ግብረ አበሮቻቸው አማካይነት በተሰጣቸው ተልእኮ በጠቅላይ ሚኒስትር አብይ አህመድ ላይ ጥቃት ለማድረስ እና ሰልፉን ለመበተን በማሰብ የቦምብ ጥቃት በመሰንዘር በሰው ሕይወትና አካል ላይ ከባድ ጉዳት ያደረሱ በመሆኑ በፈጸሙት የሽብርተኝነት ድርጊት ወንጀል ተከሰዋል ይላል የጠቅላይ አቃቤ ሕግ ማመልከቻ። ይህን ክስ የመሠረተውም ከአንደኛ እስከ አራተኛ በተመለከቱ ተከሳሾች ላይ ሲሆን በአምስተኛው ተከሳሽ ላይ ደግሞ የሽብር ድርጊቱ ሊፈጸም መሆኑን እያወቀና ወንጀሉን ሊፈጽሙ የተዘጋጁትን ተከሳሾች ለማስያዝ የሚያስችል መረጃ እያለውና ለፖሊስ መጠቆም ሲኖርበት ይህንኑ ያላሳወቀ በመሆኑ በፈጸመው የሽብርተኛ ድርጊቶችን አለማስታወቅ ወንጀል ተከሷል ብሏል። ይኸው የአቃቤ ሕግ የክስ ማመልከቻ ለተከሳሾቹ በችሎት በዝርዝር ተነቦላቸዋል። ፍርድ ቤቱ በመጨረሻም ተከሳሾቹ አቅማቸው የሚፈቅድ ከሆነ ጠበቃ እንዲያቆሙ፣ ያ የማይሆንላቸው ከሆነ ደግሞ መንግሥት ተከላካይ ጠበቃ እንደሚያቆምላቸው አስታውቋቸዋል። ይህንንና የክስ መቃወሚያቸውን አዘጋጅተው ለጥቅምት 2 ቀን 2011 ዓ.ም እንዲቀርቡ ቀጠሮ ቆርጦላቸዋል። ሰኔ 16 ቀን 2010 ዓ.ም የአዲስ አበባና የአካባቢው ሕዝብ ለጠቅላይ ሚኒስትር አብይ አህመድና ለተጀመረው የለውጥ ሂደት ያለውን ድጋፍ ለመግለጽ መስቀል አደባባይ ከቶ በነበረበት ዕለት የቦምብ ጥቃት ተፈጽሞ 2 ሰዎች ሲገደሉ ከ160 በላይ ሰዎች ከባድና ቀላል የአካል ጉዳት እንደደረሰባቸው አይዘነጋም። ይኸው ችሎት ለዛሬ ከቀጠራቸው ጉዳዮች አንዱ የቀድሞውን የሶማሌ ክልል ፕሬዚዳንት አቶ አብዲ መሐመድ ዑመርን፣ በክልሉ የሴቶችና ሕፃናት ቢሮ ኃላፊ ወይዘሮ ራሂማ መሐመድን፣ በክልሉ የዲያስፖራ ጉዳዮች ኃላፊ አቶ አብዱራዛቅ አሚንንና የክልሉ የቀድሞ ፖሊስ ኮሚሽነር የአቶ ሰርሃን ጣሂርን የፖሊስ ምርመራ ሂደት የደረሰበትን ደረጃ መመርመር ነበረ። ፖሊስ ለፍርድ ቤቱ እንደገለጸው የ41 ምስክሮችን ቃል ተቀብሏል። የ18 ሰዎችን አስከሬን ለምርመራ ወደ ሆስፒታል ልኮ ውጤት እየተጠባበቀ ነው። በተጨማሪም ብዙ የምርመራ ሥራዎች እየተከናወኑ እንደሆነ አስረድቶ አያሌ የተጠርጣሪዎቹ ግብረ አበሮችም የተሰወሩ መሆናቸውንና ለመያዝ ጥረት እየተደረገ መሆኑን ገልጾ ተጨማሪ 14 ቀን የምርመራ ጊዜ እንዲፈቀድለት አመልክቷል። አቶ አብዲ መሐመድ ዑመር በበኩላቸው አሁንም ሰብአዊ መብታቸው እየተረገጠባቸው እንደሆነ ለፍርድ ቤቱ አቤት ብለዋል። ፍርድ ቤቱ ሁለቱንም ወገን ካዳመጠ በኋላ በተጠርጣሪዎቹ ላይ የተፈጸመ ነው የሚባለው በደል በተደጋጋሚ የቀረበ በመሆኑ የምርመራ ማዕከሉ ኃላፊ በሚቀጥለው ቀጠሮ ቀርበው ስለ ሁኔታው እንዲያስረዱ ፍርድ ቤት አዟል። ፖሊስ ለተጨማሪ ምርመራ 14 ቀናት የጠየቀ ቢሆንም በ10 ቀናት ውስጥ ምርመራውን አጠናቆ እንዲያቀርብ አዞ ለመስከረም 28 ቀን 2011 ዓ.ም ተለዋጭ ቀጠሮ ቆርጧል። በሶማሌ ክልል የቀድሞ ፕሬዚዳንት አስተዳደር ወቅት አያሌ አሰቃቂ የሰብአዊ መብቶች ጥሰት ይፈጸም እንደነበረ በብዙ ዓለም አቀፍና የሀገር ውስጥ አካላት ሲነገር እንደቆየ ይታወሳል። ከጥቂት ወራት በፊት ደግሞ በክልሉ ዋና ከተማ በጅግጅጋና በሌሎችም ከተሞች ብሔርና ሃይማኖት ተኮር ጥቃቶች እንደተፈጸሙም ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በቤንሻንጉል ጉሙዝ 4 የካመሼ ዞን አመራሮች በታጣቂዎች መገደላቸውን የክልሉ መንግስት አስታውቋል። ይህንን ተከትሎም የክልሉ ወጣቶች በአምስት ወረዳዎች ከሌላ ቦታ ለስራ መጡ ባሏቸው ለዜጎች ላይ ባደረሱት ጥቃት በሺዎች የሚቆጠሩ ሰዎች ወደ ኦሮሚያ ክልል ነቀምት ከተማ መሰደዳቸውን ያነጋገርናቸው ነዋሪዎች ተናግረዋል። ስማቸው እንዲጠቀስ ያልፈለጉና ቀምት ከሌሎች ሰዎች ጋር ተጠልዬ ነው የምገኘው፣ ቀያችንን ንብረታችንን ጥለን መጥተናል ያሉ አንድ ነዋሪ እንደገለጹልን ከትላንትና ጀምሮ በከተማው የተለያዩ ቦታዎች ወጣቶች ጥቃት ከፍተውብናል ይላሉ።
ከማሽ ላይ የዞን አመራሮች ተመቱ ተብሎ በዛ ፍቀና ይሁን አናውቅም፣ ወጣቱ ቀስትና ጦር ይዞ ከተማን ከበበው ምንድነው ብለን ስንጠይቅ ዞን ከክልል መከላከያ ይምጣልን ይህን ነገር አሰርተናል እያለ ጠየቅን። መከላከያ እየመጣ ነው እየመጣ ነው እየተባለ ቆየ። መከላከያም አምሽቶ መጣ። መከላከያ ከመጣ በኋላም ከፖሊስ ጣቢያ አይወጣም ተባለ። ከዛ በኋላ እንደዚህ ቤት እየተዘረፈ ነው፣ በቀስት ሰውን እየመቱ ነው፣ እየደበደቡ ነው ብለን ስንል እኛ መውጣት አንችልም፣ ፖሊስ ይሄድ ይሆናሉ፣ ፖሊስ ይሄድ አሉ። ፖሊስማ ቢኖር ኑሮ መጀመሪያ ሁሉ ፈታ አይፈጠርም አለ። አሁን ጠቅላላ ሞባይል ቤት ጠቅላላ ተሰብሯል፣ ጨርቅ ቤት ያሉት ጠቅላላ ተሰባብረዋል፣ ንብረት የሚባል ጠፍቷል። አሁን እዚያ ከተማ ላይ የቀሩ ሁለት ሰዎች ብቻ ነው። ጠቅላላ ተፈናቅለን በቃ ጠቅላላ ታወጡ ነው እየደበደቡ በር እየደበደቡ ምን እያሉ በቃ ንብረት እየዘረፉ ሰው ካገኘ እየደበደቡ ተባብረው ሰውን ከታተው እየዛ እየጣሉ።
መቼ ነው ይሄ የሆነው?
ትናንትና በ17 ማለት ነው ከቀኑ 11 ሰዓት ላይ ነው የፖሊስ ጣቢያን ሄደው ተባበሩ። ፖሊስ አዛዥ እዛ እንግባባለን በሚል ስጠይቅ እኛ ለእኛም ከአቅማችን በላይ ሆኖብናል፣ የአመራሩ የወረዳ አመራሮቻችንም ደብድበዋቸዋል፣ እነሱን ራሱ በግድ አስለቅቀን ወደ አስገብተናል እና እናንተ ራሱ ቦታ ቦታ ያዙ ነው ያለ።
እኚህ ነዋሪ አያይዘው እንደገለጹት ነዋሪዎቹ ካሉበት ቦታ ከካማሼ ዞንም በጠቅላላ ከአምስቱ ወረዳዎች በእግራቸው ጫካ ለጫካ እያቆራረጡ ነቀምት መግባታቸውን ነው። በዚህ በቀስት በተወረወረ ቀስትና በጦር የሰው ሕይወት ማለፉን እንጂ የስንት ሰው ሕይወት እንዳለፈም እንዳላወቁ ነግረውኛል። እሳቸው እንደሚሉት አሁን መጀመሪያ ሰዎች የነፍስ ማዳንና የራሳቸውን ከአደጋው ለመከላከል ተሯሩጠው ተጠልለው እንደሚገኙ እንጂ ወደ በኋላ ላይ ምን አይነት ጥቃት እንደደረሰ፣ ማን እንደተመታ፣ ማን እንደጎደለና ማን እንደቀረ እንደሚያጣሩ ተናግረዋል። በሌላ በኩል ይህንን ጉዳይ በተመለከተ የቤንሻንጉል ጉሙዝ ክልል የኮሚኒኬሽን ጽህፈት ቤት ኃላፊ የሆኑትን አቶ ዘላለም ጀለታን አነጋግሬያቸው ነበር። ሰፋ ያለ ቃለ ምልልስ ነው ያደረግነው። አቶ ዘላለም በአጠቃላይ በቃለ ምልልሳቸው እንደገለጹት በቤንሻንጉል ጉሙዝ ክልል ከሰኔ 16 2010 ዓ.ም ጀምሮ በተለያዩ ቦታዎች የተለያዩ ግጭቶች እየተከሰቱ እንደሆነ ገልጸው በተለይ በኦሮሚያ ክልል አዋሳኝና በአማራ ክልል አዋሳኝ በሆኑ ቦታዎች ግጭቶች እንደሚከሰቱ፣ ይህም ደግሞ ከንግድ እንቅስቃሴ ጋር በተያያዘ የሚከሰቱ ግጭቶች እንደሆኑ፣ አካባቢው ካለው ልምላሜና ለንግድ አመቺ መሆኑ አንጻር ከኢትዮጵያ የተለያዩ ክፍሎች ለንግድ እንቅስቃሴ ወደ ቤንሻንጉል ጉሙዝ ክልል እንደሚመጡና ግጭቶችም እንደሚፈጠሩ ገልጸው፣ ነገር ግን ግጭቶች እንዲባባሱ የሚያደርጉ አካላት በየጊዜው ነገሮችን እያባባሱ እንደመጡ ጠቁመዋል። በዚህም በኦሮሚያ ክልል ካሉ አመራሮች ጋር ሰፋ ያለ ውይይት አድርገው ይህንን በየራሳቸው በየክልሎቹ መፍትሄ ሊፈልጉለት ተነጋግረው በተለያዩበት ዕለት የካማሽ አመራሮች መገደላቸውን ተናግረዋል።
መስከረም 15 ቀን 2011 ዓ.ም የኦሮሚያ ብሔራዊ ክልላዊ መንግስት ከፍተኛ አመራር የተመራ የምዕራብ ወለጋ ዞን ወረዳ አመራሮች፣ የወረዳ አስተዳዳሪዎች፣ 14 ኃላፊዎች እንዲሁም የቤንሻንጉል ጉሙዝ ክልል የከማሽ ዞን እና የአሶሳ ዞን የየደረጃ አመራሮች ባሉበት በአጠቃላይ በጸጥታው ላይ እቅድ ወጥቶ ተወያይተን መክረን ሁሉም ወደ ያካባቢው ሲመለስ እንዲፈጽማቸው ተግባብተን በተለያየንበት ወቅት የከማሽ ዞን አመራሮች መስከረም 16 ወደ ዞናቸው እየተመለሱ ባሉበት በኦሮሚያ ብሔራዊ ክልላዊ መንግስት በነጆና በጊንቢ መካከል በተለምዶ ወደ ከማሽ መገንጠያ ተብሎ በሚጠራው አካባቢ ላይ የታጠቁ ኃይሎች በከፈቱት ተኩስ የወረዳ አመራሮቻችን እንዲሁም በአጠቃላይ አመራሮች ላይ የህይወት ህልፈት ገጥሟል። የአካል ጉዳት የደረሰባቸውም አሉ። የንብረት ውድመትም ገጥሟል።
አቶ ዘላለም ጃለታን በሰፊው ነው ውይይት ያደረግነው እንደገለጽኩላችሁ አድማጮች። ምክንያቱም የቤንሻንጉል ጉሙዝ ክልል በአማራም በኩል በጅላ ጋንፎይ ወረዳ፣ በማኦ ኮሞ አካባቢ፣ በሰኖ ወረዳም በተደጋጋሚ በአማራም በኦሮሚያም ክልል ቅሬታ የሚቀርብበት እንደዚሁም ደግሞ ሰዎች እንደሚፈናቀሉ፣ ከቤት ንብረታቸው እንደሚሰደዱ፣ አካባቢዎች ቤቶች እንደሚቃጠሉ፣ የሰው ህይወት እንደሚያልፍ እንዲሁም መጀመሪያ ላይ የነበሩት ነዋሪ እንደጠቀሱት በጦርና በቀስት እየተመቱ እንደሚገደሉ፣ ህጻናት የ9 ዓመት እድሜያቸው የሆናቸው ልጆች ብልታቸው የመቆረጥ አደጋ እንዳጋጠመው፣ የሰውነት አካላቸው እንደጎደለ ጠቅሼ ጠይቄያቸው ነበር። እንደዚህ ያሉ ቅሬታዎች የሚቀርቡበት ክልል ነው። ስለዚህ ለምንድን ነው እነዚህ ነገሮች ሊስተካከሉ ያልቻሉት ብያቸው ነበረ። አቶ ዘላለም እንደሚሉት እነዚህ ነገሮች ተወያይተን ለማረጋጋት ነበረ ከክልሉ አመራራት ጋርም የተነጋገር ነው። ነገር ግን የነዚህ የካማሼ ዞን 4 አመራሮች በታጣቂዎች መገደል በከተማ ውስጥ ያለውን ወጣት ቁጣ ቀሰቀሰና ለሌላ ግጭት ተዳረገ ብለዋል። በአሁን ሰዓትም የፌዴራልና የመከላከያ ሰራዊት አባላት ግጭቶቹ ወደ ተፈጠሩባቸው 5 ወረዳዎች ገብተው በማረጋጋት ላይ እንደሆኑም ተናግረዋል። በቀስትና በጦር በነዋሪዎች ላይ ይደርሳል የተባለውን ጥቃት በተመለከተም የአቶ ዘላለም አላስተባበሉም። አቶ ዘላለም እንደሚሉት አንደኛው በክልሉ እንደ ጎጂ ልማድ የምናየው ጉዳይ ይሄ ነው። ያንን ለማስተማር ከፍተኛ ጥረት እያደረግን ነው። የቤንሻንጉል የሰዎች መገደል ተገቢ ነው አልልም፣ ተገቢ ነው ብዬም መከራከሪያ አልሰጥም። ነገር ግን በቤንሻንጉል ጉሙዝ ክልል ያሉ ወጣቶች እንደ አንድ እንደ ባህል ነው የሚያዩት። አይደለም ከሌላ አካባቢ ለንግድ እንቅስቃሴ ያሉ የከተማው ነዋሪዎችን ቀርቶ ወንድም ከወንድም ጋርም ሲጣላም ቀስትን የመጠቀም ነገር አለ። ያንን ደግሞ እያስተማርን ነው እየመከረደው ለማስተካከልም ጥረት እያደረግን ነው። በዛሬው ዕለትም የክልሉ ፕሬዚዳንት ወጥተው ካሁን በኋላ እንደዚህ አይነት የጦር መሳሪያዎችን ማለት የቀስትና ጦርን ይዘው የሚገኙ ወጣቶችን እርምጃ እንወስዳለን ብለዋል። ነገሮችንም የበለጠ ለማረጋጋት እየሰራን ነው ብለዋል። አድማጮች፣ በዚህ ጉዳይ ላይ ሰፋ ያለ ዘገባ በእሁድ ምሽት መደበኛ ፕሮግራማችን እንደዚሁም ዛሬ ከምሽቱ 3 ሰዓት ላይ ይዤ እመለሳለሁ። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። የተባበሩት መንግስታት ድርጅት 73ኛ ጠቅላላ ጉባኤ በኒውዮርክ እንደቀጠለ ነው። የኢትዮጵያ የውጭ ጉዳይ ሚኒስትር አቶ ወርቅነህ ገበየሁ ትላንት ምሽት ለጠቅላላ ጉባኤው ንግግር አድርገው ነበር። ባልደረባችን ሰለሞን አባተ በስፍራው ይገኛል። ሰለሞን፣ እንደምናመሸ።
እንደምን አመሻችሁ መስታወትና ጽዮን።
እሺ፣ እንዴት ነው እንግዲህ የኒውዮርኩ ጉባኤን በቅርበት እየተከታተልክ ነው የምትገኘው እና ያለውን ዘገባ ብታደርሰን።
እንግዲህ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ 73ኛው ጠቅላላ ጉባኤ በይፋ ከተጀመረ ዛሬ 4ኛ ቀኑን ይዟል። ትናንትና በጣም ከመሸ ኒውዮርክ ላይ ምናልባት አዲስ አበባ ወደ ንጋት አካባቢ ሲሆን ማለት ነው የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ ንግግር አድርገዋል ለጠቅላላ ጉባኤው። ቀደም ሲል እንደገለጽሽው የውጭ ጉዳይ ሚኒስትሩ ንግግራቸውን የጀመሩት ጠቅላላ የመንግስታቱን ድርጅት ጠቅላላ ጉባኤ እንዲመሩ ለተመረጡት የመጀመሪያዋ ሴት ፕሬዚደንት መልካም ምኞታቸውን በመግለጽ ነበር። ስለ 7ኛው የድርጅቱ ዋና ጸሐፊ ኮፊ አናን ህልፈትም ሀዘናቸውን አሰምተዋል። እንደዚሁ ሲነሱ የውጭ ጉዳይ ሚኒስትር ወርቅነህ ገበየሁ በዓለሙ መድረክ ላይ የንግግራቸው ማዕከል ያደረጉት የዛሬ 6 ወር አካባቢ ኢትዮጵያ የጀመረችውን የለውጥ ሂደት ሲሆን ሁኔታውን ሰላማዊ የስልጣን ሽግግር ሲሉ ጠርተውታል። እንስማ።
stand by.
6 months ago, a peaceful transfer of power took place in Ethiopia.
የዛሬ 6 ወር ኢትዮጵያ ውስጥ ሰላማዊ የስልጣን ሽግግር ተፈጸመ።
Changes that have been welcomed and embraced by Ethiopians across the languages and
ለውጦቹ በድፍን ሀገሪቱ በቁመትም በወርድም የተደገፉና የታቀፉ ናቸው። ፍትሃዊ፣ ሰላማዊ፣ የተካከለና ጠንካራ ማህበረሰብ መፍጠር ባለፉ መሰረቶችና ስኬቶቻችን ላይ ቆመን አዲስ ህብረተሰብ የመገንባት የምንደግፈው ራዕያችን ነው።
በርግጥ ያንን እምቅ መልእክት ያዘለ አረፍተ ነገር የውጭ ጉዳይ ሚኒስትሩ አላብራሩም። ለውጡ ግን በሀገሪቱ የፖለቲካና ማህበራዊ ታሪክ ውስጥ አዲስ ምዕራፍ መክፈቱንና እውነተኛ ለውጥ እንዲመጣም ተጨባጭ ድሎችና ሁኔታዎችን መፍጠሩን ወደ መተንተን ነው የዘለቁት። የወጣቱን ህዝባቸውን ተስፋ የሚመጡ የለውጥ እድሎች ብለዋቸዋል ዶክተር ወርቅነ ገበየው። ኢትዮጵያውያን ባለፉ ጊዜያት በብዙ ችግሮች ውስጥ ማለፋቸውንና በችግር ጊዜም ያላቸውን ጥንካሬ ያስታውሱት የውጭ ጉዳይ ሚኒስትር ወርቅነ አሁንም ሀገሪቱ ፈተናዎችን እየተጋፈጠች መሆኗን ተናግረዋል። ይሁን እንጂ የመጣኔ ሀብት እድገትና በሁሉም ዘንድ በተመጣጠነ ሁኔታ የሚዳረስ ልማትን ለመዘርጋት መንግስታቸው እየጣረ መሆኑንም እንዲህ ሲሉ አመልክተዋል።
Changes that have been welcomed and embraced by Ethiopians across the languages and
ለውጦቹ በድፍን ሀገሪቱ በቁመትም በወርድም የተደገፉና የታቀፉ ናቸው። ፍትሃዊ፣ ሰላማዊ፣ የተካከለና ጠንካራ ማህበረሰብ መፍጠር ባለፉ መሰረቶችና ስኬቶቻችን ላይ ቆመን አዲስ ህብረተሰብ የመገንባት የምንደግፈው ራዕያችን ነው።
በማከለም እንደዚህ ያሉ የውጭ ጉዳይ ሚኒስትሩ
We are working today to widen and deepen the reform necessary to promote
ዛሬ እየሰራን ያለነው ዲሞክራሲያዊ አስተዳደርና የህግ የበላይነትን ለማስፈን የሚያስፈልጉ ማሻሻያዎችን ማድረግ ነው። አግባብ የሆነ አሰራርና ፍትህን ለማበረታታት የሚያስፈልጉ የተሻለ የገንዘብ አስተዳደርን ለመፍጠር የሚያስችሉ በመላ አስተዳደሩ ውስጥ ግልጽነትና ተጠያቂነትን ለማራመድ የሚያበቁ የህዝብ ተሳትፎና የተዋጣለት ዲሞክራሲን ወደ መዘርጋት የሚወስዱ ማሻሻያዎችን እያደረግን ነው።
የጠቅላይ ሚኒስትር አብይ አህመድ አስተዳደር የሀገሪቱን የወደፊት አቅጣጫ ሊወስኑ የሚችሉ እርምጃዎችን እየወሰደ መሆኑን ተናግረዋል። መግባባትና ይቅርታ እንዲሰፍንም እየጣረ መሆኑን ጠቁመዋል። የሰብአዊ መብቶችን ረገጣና ሙስናን፣ የመልካም አስተዳደር እጦትን የመሳሰሉ የልማት እንቅፋቶችን ለማስወገድ እየሰራ ነውም ብለዋል አስተዳደሩ። የጠቅላይ ሚኒስትሩ ያለፉ ወራት እንቅስቃሴዎች ኢትዮጵያ ላይ ብቻ የተወሰኑና ያተኮሩም አይደሉም። በውጭ ጉዳይ ሚኒስትሩ ማብራሪያ እንዲያሉ
In the last 3 months my prime minister has also launched equally significant
ባለፉት 3 ወራት ውስጥ ጠቅላይ ሚኒስትሬ በተመሳሳይ ሁኔታ በመላ አፍሪካ ቀንድ የርቅ ሂደት ጀምረዋል። ይህ በአፍሪካ ቀንድ ሀገሮች መካከል እየተካሄደ ያለ የእውነተኛ መግባባት ሂደት መጀመሪያ ነው።
የጠቅላይ ሚኒስትር አብይ አህመድ አስተዳደር በዚህ ሁኔታ ቀጥሎ ኢትዮጵያና ኤርትራ የ20 አመታት ባላንጣነትን አስወግደው የጀመሩትን አዲስ ህይወት ሶማሊያና ኤርትራ ተግባብተው የዲፕሎማሲ ግንኙነት እንደገና መጀመራቸውን የኤርትራና የጅቡቲ ፕሬዝዳንቶችና ጅዳ ላይ ተገናኝተው መጨባበጣቸውን ለጠቅላላ ጉባኤው ተናግረዋል። ሁኔታው ለአፍሪካ ችግሮች አፍሪካዊ መፍትሄን የመፈለግ ተጨባጭ ማሳያ እንደሆነ ማመልክተዋል። ለጸጥታ ጥበቃ ምክር ቤቱም የኢትዮጵያ የውጭ ጉዳይ ሚኒስትር ስለ ኤርትራ አቤቱታ አቅርበዋል።
በጣም ጥሩ ነው ሰለሞን፣ በጣም እናመሰግናለን ለዘገባው። እንግዲህ ሙሉ ዘገባውን በምሽት ፕሮግራማችን አድማጮቻችን እንደሚከታተሉ ተስፋ እናደርጋለን። እኛም ሰዓት ስላለቀብን ነው ያቋረጥነው።
ሰለሞን እናመሰግናለን። በእሁድ አድማጮቻችን፣ በእሁድ ምሽት ዝግጅታችንም ሰለሞን ሰፋ ያለ ማብራሪያ ይዞልን ይመለሳል። ለዛሬው እናመሰግናለን።
እናመሰግናለን። መልካም ጊዜ።
ደህና ምሽት መጣችሁ እንዲሁም ሞቅቤል
የዛሬው ፕሮግራማችን እንግዲህ በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞክቢል ያበረው ነበር። የምሽቱ የስርጭት መሐንዲሳችን ሲድራ፣ ስናስተናግዳችሁ ያመሸነው ደግሞ እኔ መስታወት አድረጋውና
ጽዮን ግርማ ነበርን። ደህና አምሹ።
Kun Radio Sagale Amerikati.